የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ሰኞ ግንቦት 10 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ዝግጅቶቻችን ጥቂቶቹን እናስተዋውቃችሁ።
የ5 ሚሊዮን ብሩ የገበታ ለሸገር ታዳሚዎች መካከል አንዱ አርክቴክት ዮሐንስ መኮንን ስለ ምሽቱ ይነግሩናል።
መቼም ከመቶ ምናምን አመት ዳግሞ የአጼ ምኒልክ ግብር ያበሉበት በነበረው አዳራሽ መጋበዛቸው ከአንድ የሀገር መሪ ጋር ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ እንደው ይሄንን እንደ ታሪክ መቁጠር ነው እንጂ እንደው ቁሳዊ ግምት መስጠት ሊከብድ ይመስለኛል። በሚድረግ
ለምሽቱ ዝግጅት በጋቢና ተሳፍረው ማብራሪያ ይሰጡናል። በሌላ ዜና ባሳለፍነው ሳምንት የህግ የበላይነት ይከበር ያሉ ብዙ ሰዎች በወላይታ ዞን ሶዶ ከተማ ለሰልፍ አደባባይ ወጥተው ነበር።
ማንኛውም ኢትዮጵያዊ ኢትዮጵያ ውስጥ ሀብት አፍርቶ ስራ ሰርቶ በፈለገበት ቦታ ደስ ባለው ቦታ መኖር አለበት። አሁን ግን እንደ ኢትዮጵያ ይኖረ እንደ ብሔር እየሞትክ ነው።
ሙሉ ዘገባውን ቆየት ብለን እናስደምጣችኋለን። በማንነታችን ጥቃት እየደረሰብን ነው ያሉ የተወሰኑ የአማራ ክልል ተወላጅ ተማሪዎች የድሬዳዋ ዩኒቨርሲቲ መፍትሄ ሊሰጠን አልቻለም ሲሉ ቅሬታ አቅርበዋል። ዘገባውን ቆየት ብለን እናስደምጣችኋለን።
የጤና ስርዓት ማሻሻያና ጥቅማጥቅም የጠየቁ ባለሙያዎች የባህር ዳር ሰልፍና የመቀሌ ስብሰባን የተመለከተ ዘገባም ይኖረናል። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን።
አብራችሁን እስከ ፕሮግራማችን ማብቂያ ከዘለቃችሁ ደግሞ የጋቢና ሙዚቃ ምርጫም አለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የግብጽ የጸጥታ ኃይሎች ዛሬ ሰኞ ዋና ከተማዋ ካይሮ አቅራቢያ 12 ተጠርጣሪ ጽንፈኛ ታጣቂዎችን መግደላቸውን የአገር ደህንነት ሚኒስትር አስታወቀ። ሚኒስቴሩ ያወጣው መግለጫ ተጠርጣሪ ታጣቂዎች ሐስም የተባለው የሙስሊም ወንድማማችነት ቡድን ታጣቂ ክንፍ ጋር ግንኙነት ያላቸው እንደሆኑ ነው ያመለከተው። የጸጥታ ኃይሎች ተጠርጣሪዎቹን በወረሩበት ቦታ ፈንጂዎች፣ ጠመንጃዎችና ጥይቶች መገኘታቸውንም አክሎ ገልጸዋል። የጸጥታ ኃይሎቹ የዛሬውን እርምጃ የወሰዱት ከጊዛ ፒራሚዶች አቅራቢያ ጎብኚዎችን አሳፍሮ ይጓዝ የነበረ አውቶቡስ መንገድ ዳር የተቀበረ ቦምብ ፈንድቶ 17 ሰዎች በቆሰሉ በማግስቱ መሆኑ ነው።
የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከመዛት ይልቅ ማክበርን ቢሞክሩት ጥሩ ነበር ሲሉ ተናገሩ። የውጭ ጉዳይ ሚኒስትሩ ይህንን ያሉት ሚስተር ትራምፕ ትላንት በትዊተር ገጻቸው ላይ ኢራን ከዩናይትድ ስቴትስ ጋር መዋጋት ከፈለገች በይፋ አለቀላት፣ ካሁን ወዲያ ዩናይትድ ስቴትስ ላይ እንዳትዝት ብለው ላወጡት ጽሑፍ ምላሽ ነው። የውጭ ጉዳይ ሚኒስትሩ በማስከተል ሚስተር ትራምፕ የብሔራዊ የጸጥታ አማካሪያቸው ጆን ቦልተን፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁን ጨምሮ ግፊት ቢያደርጉባቸው ወገኖች ተጽዕኖ ስር ሌሎች ወራሪዎች ያልተሳካላቸውን ነገር ለመፈጸም እየሞከሩ ናቸው ብለዋል። ለሺህ ዓመታት ወራሪዎች ሁሉ ሲያልቁ ኢራናውያን ጠንክረው ኖረዋል። ኢራን በኢኮኖሚ በሽብርተኝነትና በዘር ማጥፋት ዛቻ አትጠፋም ሲሉ የውጭ ጉዳይ ሚኒስትሩ ለትራምፕ ትዊት ምላሽ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ቀደም ብሎ በነበራቸው የኃይለኝነት አቋም ባለፈው ሳምንት ለዘብ አድርገው ከኢራን ጋር ለመነጋገር ዝግጁ ነኝ ብለው ነበር። ባለፈው ሐሙስ በዋይት ሀውስ ዩናይትድ ስቴትስ ከኢራን ጋር ልትዋጋ ነው ተብሎ ለቀረበላቸው ጥያቄ ደግሞ እንደማይሆን ተስፋ አለኝ የሚል ምላሽ ሰጥተዋል። ይሁን እንጂ ዩናይትድ ስቴትስና የመካከለኛው ምስራቅ አገሮች ከኢራን ጋር ያላቸው ውጥረት የመርገም ምልክት እስካሁን አላሳየም።
የቀድሞ የደቡብ አፍሪቃ ፕሬዚዳንት ጄኮብ ዙማ ዛሬ ፍርድ ቤት ውለዋል። በምን የተነሳ? በሙስና ወንጀል የተመሠረተባቸውን ክስ ለማሰረዝ። እንደ አውሮፓውያን አቆጣጠር በ1990ዎቹ ዓመታት በተደረገ የጦር መሳሪያ ግዢ በተያያዘ የተመሠረቱባቸው ክሶች ከ10 ዓመታት በፊት ዙማ ፕሬዚዳንት ከመሆናቸው ጥቂት ቀደም ብሎ ተሰርዘውላቸዋል። ከሶስት ዓመታት በፊት በ2016 ዓ ም 16ቱ ክሶች እንደገና እንዲንቀሳቀሱ የተደረገው በፖለቲካ የተነሳ ነው ሲሉ ዙማ ሙግት አንስተዋል። በማጭበርበር በሕገ ወጥ መንገድ የተገኘ ገንዘብ፣ በሕጋዊ ሽፋን መደበቅ፣ አስፈራርቶ ገንዘብ ወይም ንብረት መቀበልን የመሳሰሉ ክሶች ይገኙባቸዋል።
አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ዝግጅታችንን ነው። ቀዳሚው ዘገባችን ወደ ሚኒሊክ ቤተ መንግስት ይወስደናል። 5 ሚሊዮን ብር ለአንድ ሰው ስለተበላራት። ትላንት ገበታ ለሸገር በሚል የተጠራው ገቢው አዲስ አበባ ለማስዋብ የሚል የራት ዝግጅት በአጼ ምኒልክ እልፍኝ ውስጥ ተከናውኗል። የራቱ ታዳሚዎች በታሪካዊው ስነ ስርዓት ላይም ለመታደም እያንዳንዳቸው 5 ሚሊዮን ብር ከፍለዋል። በዚህ ዝግጅት ላይ ታዳሚ ከነበሩትና ከአመታት በኋላ ለመጀመሪያ ጊዜ እንደ አዲስ ግብር የተበላበትን የምኒልክ እልፍኝን ለታዳሚያኑ ሲያስጎበኙ የነበሩት አርክቴክት ዮሐንስ መኮንን የዝግጅቱን ድባብና በሳቸው ምልከታ ፋይዳ ያሉትን አካፍለውናል። ሀብታሙ ስዩም ተከታዩን ይዟል።
የተለየ ነገር ተደርጎላቸዋል ማለት አይደለም። ስለዚህ የተደረገው እንደው ታሪካዊ የሆነው ቤተ መንግስቱ ለህዝብ ክፍት ሲሆን በብዙ ሁኔታ ለመጀመሪያ ጊዜ የተደረገ እድል በመሆኑ እዚህ ላይ መሳተፋቸው፣ ከዛም በላይ መቼም ከመቶ ምናምን ዓመት በፊት ዳግማዊ አጼ ምኒልክ ግብር ያበሉበት በነበረው አዳራሽ መጋበዛቸው፣ ከአንድ የሀገር መሪ ጋራ ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ እንደው ይሄንን እንደ ታሪክ መቁጠር ነው እንጂ እንደው ቁሳዊ ግምት መስጠት የሚከብድ ይመስለኛል በሌት ላይ። እንደው እንደኛ ሀገር አድራጊ ለማድረግ በመስጠር ላይ ባሉ ሀገሮች የተለመደው ከውጭ በሚገኝ እርዳታ፣ ከውጭ መንግስታት የሚገኝ ከውጭ ለጋሾች በሚገኝ ድጋፍ የልማት ፕሮጀክቶች ሲሰሩ ብዙ ጊዜ እናውቃለን። ላለፉት ብዙ አመታት ይሄ ሲሰራ እናውቃለን። አንዳንድ አጥኚዎች፣ ማህበራዊ ሳይንስ አጥኚዎች ሀሳብ እንደሚሰጡበት እንደው ማህበረሰቡ ላይ የጠባቂነት ስነ ልቦና ያሳድራል። ሁሉ ጊዜ የሆነ አካል መጥቶ እንዲሰራው የመጠበቅ ልምድ ነው እንጂ እንደው ሀገሩንም ማህበረሰቡንም ለመለወጥ ብዙ አይጠቅምም የሚል ትችት ይቀርባል። እኔም በተወሰነ መልኩ እጋራለሁ። ይሄኛው ከዛ የሚለየው የማህበረሰቡ ቀጥታ ተሳታፊነት፣ ከታች ጀምሮ ሰው ተሳትፎ ለከተማዬ ለሀገሬ ተቆርቁሬ የሚል መንፈስ የሚያመጣ ስለሆነ እርግጥ ቀላል ብርም አይደለም። ቅድም እንዳልነው በአንድ ግለሰብ ለዚህ ኢኒሽቲቭ 5 ሚሊዮን ብር ዴዲኬት አድርጎ አሁን ባለው ከፍተኛ ጫና በዚህ አይነት አዳጊ ሀገር ውስጥ ኖሮ ይህን ያህል ብር ማዋጣት ትልቅ ኮሚትመንት ነው። በኢትዮጵያ ታሪክ ውስጥ እንደምናውቀው ብዙዎቻችን የመንግስታቱ መኖሪያ የሚሰሩበት መስሪያ ቤት በተለይም ደግሞ ቤተ መንግስት ከሩቅ የሚፈራ የሚታፈር የሚከበር የማይደረስበት ነው። እንደውም ብዙዎቻችን የምናስታውሰው የአራት ኪሎ ቤተ መንግስት በዙሪያው ላይ ከተሰቀሉት ማስታወሻዎች መካከል ፎቶግራፍ ማንሳት ክልክል ነው፣ በዚህ በኩል ማለፍ ክልክል ነው የሚሉ ክልከላዎች፣ በመረማመጃ በእግር መሄጃዎችም ቀደም ብለው እግረኞች እንዳያልፉባቸው ምልክት የሚቀመጡባቸው ትኩር ብሎ ለማየትም የሚያስደነግጥ፣ ምክንያቱም ወታደሮቹ ቁጡ ናቸው፣ ወደዛም መጠጋት አይቻልም። ይሄ ነው እንግዲህ በጋራ የነበረን ትዝታ። አሁን ግን ያ ተለውጦ ሰዎች እንደ ልባቸው ውስጡ ገብተው እያንዳንዱ ቢሮዎች ውስጥ እያንዳንዱ መኝታ ክፍል እየዞሩ ማየት እጅግ አስደናቂ የታሪክ ክስተት ይመስለኛል።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰከላ አሜሪካ ራ ጋቢና
ቪኦኤ። ወደ ቀጣዩ ዘገባ ደግሞ እናመራለን። በተለያዩ የሀገሪቱ ከተሞች የሚገኙ የወላይታ ተወላጆች በማንነታቸው ምክንያት ለጥቃት እንደተጋለጡ በመግለጽ መንግሥት የሕግ በላይነትን እንዲያስከብር ጠይቀዋል። በወላይታ ሶዶ ዞን በውላይታ ዞን በሶዶ ከተማ በተካሄደ በዚህ ሰልፍ ላይ ዜጎችን ያፈናቀሉና የገደሉ ለፍርድ እንዲቀርቡ ከሚጠይቅ እስከ በክልል የመደራጀት ጥያቄ ድረስ ተነስተዋል። በስፍራው የነበረው ዘጋቢያችን ዮናታን ዘብዲዮስ ያጠናቀረው ዘገባ ይቅርታ አድማጮች፣ የሰልፉ ተሳታፊ ሀብታሙ እንድሪስ ከሚሰጡት አስተያየት ይጀምራል።
የወላይታ ዞን በአጠቃላይ በሁሉም የዞኑ ቀበሌዎች ህዝቡ ወስኖ ለክልል ምክር ቤት የተላከ የወላይታ ዞን ክልል ጥያቄ ነበር። ይህ ጥያቄ በተለያዩ ምክንያቶች ተስተጓግሎ የወላይታ ህዝብ የክልል የመደራጀት ጥያቄ እስካሁን ድረስ በደቡብ ክልል ምክር ቤት ጸድቆ ለውይይት እንኳን አልበቃ። ስለዚህ የፌዴራል መንግስት ለውጡን የሚመሩ አካሎች የወላይታ ህዝብ ለውጡን የሚደግፍና ለለውጡ የጀርባ አጥንት የሆነ ህዝብ በመሆኑ የክልሉን ጥያቄ ሰምተው በተገቢው መንገድ እንዲመራና በሁለተኛ ደረጃ ደግሞ በተለያዩ የኢትዮጵያ አካባቢዎች የሚኖሩ ወላይታዎች አሉ እና ወላይታ በመሆናቸው ብቻ እየተገደሉ እየተፈናቀሉ ይገኛሉ። መብታቸው ሊከበር ይገባል። ለኢትዮጵያ ታሪክ የሰራ ህዝብ ነው። በኢትዮጵያዊነቱም ደግሞ የማይደራደር ህዝብ ነው። እጅግ በጣም በኢትዮጵያዊነቱ የሚያምንና ሌላውን አቅፎ አስጠግቶ የሚኖር ህዝብ ነው እና ከዚህ ባሻገር ደግሞ ሰው በዘር ሰው በጎሳ ተለይቶ ሊጠቃ አይገባም የሚለውን ጥያቄ ለለውጡ መሪዎች ይህን እንዲያውቁ
ሰርቶ ለመለወጥና በኢትዮጵያ ሁለንተናዊ ልማት ውስጥ አሻራቸውን ለማሳረፍ ወደ ተለያዩ የሀገሪቱ አካባቢዎች ተንቀሳቅሶ የመስራት ህገ መንግስታዊ መብት ወላይታ ተገድቧል ያለችው ወጣት ወላይታዎችም በሀገሪቱ ታይቷል ከምትለው ለውጥ እኩል ተጠቃሚ መሆን አለባቸው ብላለች።
በተለያዩ ክልላት ላይ ወላይታ ወጣት መስራት አልቻለም። በተለያዩ ምክንያቶች በጣም በደል እየደረሰብን ስለሆነ ያንን በማስመልከት የክልላዊ ጥያቄና የመፍታችንን የማስከበር ጥያቄ ነው ጥያቄያችን።
የሰልፉ ዋና አስተባባሪና የወላይታ ምሁራን ማህበር ሰብሳቢ እንዲሁም የዲላ ዩኒቨርሲቲ መምህር አቶ አሰፋ ወዳጆ የወላይታ ህዝብ የራሱ መንግስታዊ አሰራርና መገበያ ገንዘብ እንደነበረው ገልጸው ከኋላ በተፈጠረው ስርዓቶች መብቱ ተጥሶ ሰንብቷል ነው ያሉትም። ወላይታ ስራ ወዳድና ብርቱ ህዝብ ሆኖ ሳለ ሌላ አካባቢ እንዳይሰራ ተደርጎ ወደ ዞኑ መጥቶ ስራ አጥ ሆኖ ስለተቀመጠ በዞኑ ከፍተኛ ሰው ኃይል የሚቀጥሩ ትልቅ ፋብሪካዎች መንግስት በአጭር ጊዜ ውስጥ እንዲገነባም ጠይቀዋል። የዞኑ ዋና አስተዳዳሪ አቶ ዳጋቶ ኩምቤ በሰልፉ ላይ ተገኝተው ባስተላለፉት መልእክት የወላይታ ህዝብ ለመደራጀት ያቀረበው ጥያቄ ምላሽ እንዲያገኝ የህዝቡን አደራ ተቀብሎ የዞኑ መንግስት ለማስፈጸም እንደምሰራ አስታውቋል። አቶ ዳጋቶ አውቃለሁኝ ወላይታ ራሱን በራሱ የማስተዳደር ፍላጎት የነበረው ከ125 ዓመታት በፊት ሲሆን በተለያዩ ነገስታት የተመራ ታላቅ ህዝብ ነው ብሏል። ይሁን እንጂ ከዚህ በፊት በአገሪቱ በነበሩ አህዳውና አምባገነናዊ ስርዓቶች ተጨቁኖ ኖሯል ነው ያሉትም። ህዝቡ ያቀረበው በክልል ለመደራጀት ጥያቄ ያለ በቂ ምክንያት ምላሽ ሳያገኝ ቆይቷል ያሉት አስተዳዳሪው ለዘመናት የቆየውን የወላይታ ጥያቄ በዞኑ ምክር ቤት ጸድቆ ለክልል ምክር ቤት ቢቀርብም አፋጣኝ ምላሽ አልተሰጠም ነው ያሉትም። በዞኑ ከፍተኛ ስራ አጥ ወጣቶች መኖራቸውን ተናግረው ትልቅ የማኑፋክቸሪንግ ፋብሪካዎችና አየር ማረፊያ እንዲገነባ መንግስት ተገቢ ድጋፍ በማድረግ የተጀመረውን ጥረት ከግብ ማድረስ ያስፈልጋል ብሏል።
የመላው ወላይታ ህዝብ ህገ መንግስታዊ ጥያቄ ስለሆነ በአፋጣኝ ምላሽ እንዲያገኝ የህዝቡን አደራ በመቀበል ለሚመለከታቸው የመንግስት አካላት ለማድረስ ከወቶ ይልቅ ለመስራት ጥረት እናደርጋለን። የህግ የበላይነት እንዲከበርም ከፍተኛ ርብርብ እናደርጋለን።
በወላይታ ሶዶ ከተማ ተደረገው ሰልፍ በሰላማዊ መንገድ ተጠናቀቀ ሲሆን ስራ ወዳድነት ክብር እንጂ ውርደት አይደለም፣ ህገ መንግስቱ ይከበር፣ ፍትሐዊ ተጠቃሚነት ለሀገራችን ህዝቦች፣ ሰርተን የመኖር መብት ይረጋገጥልን፣ በክልል መደራጀት ጥያቄ ይመለስልን፣ ኢትዮጵያ የሁላችን ሀገር የሁላችን ቤት ነች፣ እንዲሁም ዘረኝነትን አጥብቀን እንቃወማለን የሚሉና ሌሎችም ቁጥራቸው የበዙ መፈክሮች በወላይታ ጎዳና ከፍ ብለው ተደምጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዶስ ወላይታ ዞን ሶዶም።
Sharan
Gabina
VOA.
Sharan Gabina.
Blashangul, Blashangul, Blashangul. Zagabina, Zagabina, Blashangul.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ተከታዩ ዘገባችን ደግሞ ወደ ድሬዳዋ ዩኒቨርሲቲ ነው የሚወስደን። በማንነታችን ጥቃት እየደረሰብን ነው ያሉ የተወሰኑ የአማራ ክልል ተወላጅ ተማሪዎች የድሬዳዋ ዩኒቨርሲቲ መፍትሄ ሊሰጠን አልቻለም ሲሉ ቅሬታ አቅርበዋል። ከእሁድ አንስቶ ጥቃት እየተፈጸመብን ስለሆነ ዩኒቨርሲቲው መፍትሄ ይስጠን ወይም ወደ ቤተሰቦቻችን ይመልሰን ብለዋል። ድሬዳዋ የሚገኘው ዘጋቢያችን አዲስ ቸኮል ያጠናቀረው ዘገባ ነው ተከታዩ። ከተማሪዎቹ ቅሬታ ይጀምራል።
ሰኞ ለታ የተመጣው አንደኛው ልጅ ዶርም ቁጭ ብሎ ሲያነብ ላይብረሪ መሄድ ፈራ፣ እህዶ ማንበብ ፈራ። ያለው አማራጭ ዶርም ውስጥ ማንበብ ነው። ማክሰኞ ፈተና አለ ተብሎ ሰኞ ሲያነብ ተደበደበ። እንደዛ አይነት ኮንዲሽን ያለ ነው። ብዙ ልጆች ካሁን በፊትም ኮማንድ ፖስት የነበሩ ልጆች ተጭረው እዚሁ ራሱ ተጭረው በተማሪ ህብረት ውስጥ የኮማንድ ፖስት ልብስ ለብሰው የደንብ ልብስ ለብሰው እኛን ሲያሳድዱ የነበሩ ብዙ ልጆች አሉ። ከትምህርት ታግደዋል። ያ ማለት ውጤት አልሞላላቸው ብለው ግን ግቢ ውስጥ ተቀምጠው እኛን ሲበጠብጡ የነበሩ ብዙ ተማሪዎች አሉ። ኮማንድ ፖስት ያልሆኑትንማ ግቢውና እግዚአብሔር ይቁጠረው። ፕሬዚዳንቱ ራሱ ተቀምጦ የወሰነ ውሳኔ ነበረ፣ ተማሪዎች ነገ ጠዋት ክላስ እንዲጀምሩ። የተጠየቁ ጥያቄዎች ሳይመለሱ እንዴት ክላስ ይጀመራል ሲባል በቃ የብሔር አይደለም የቡድን ጠብ ነው፣ እሱን እናስተካክላለን፣ ነገ ጠዋት ክላስ ይጀመር ተባለ። የሄደ ተማሪ ደግሞ ሁሉም ያውቀዋል የብሔር ግጭት እንደሆነ፣ ከነሱ ይልቅ ተማሪው በደንብ ጠንቅቆ ያርገዋል። እነሱም ያውቁታል፣ ልጆቹን ላለማስወጣት ፈልገው እንጂ ያውቁታል።
ተማሪዎቹ በዩኒቨርሲቲው አስተዳደርም እምነት እንደሌላቸው ነው የሚናገሩት።
ብሔር ውጭ ያለውን ተማሪ የመቀጥቀጥ ስራ ምንም በማያውቀው ምክንያት ከምን ተጀመረ? መለያ ከማስቆም ተጀመረ። የጅማ አባጅፋር መለያ ዚህ የተለበሰ የባህርዳር ከነማና የፋሲል አጼዎቹ የሚል ማለት ይከለከላል። ከሱ ተጀመረ ባል ተማሪው ራሱ መሸማቀቂያ ለምን ይሆናል መለያ? እንዴ ኩራት መሆን የሚገባው ነገር መሸማቀቂያ መሆን ይገባዋል? አይገባም። ከዛ በፊት ደግሞ አሁን ከሁለት ወር በፊት የተጀመረን ትልቅ ጥል ምናምን የግቢ አስተዳደርም የተማሪ መሰራረት እዚህ ያሉ ህብረቶች በሙሉ ያውቃሉ፣ ግን ምንም አይነት እርምጃ ለመውሰድ ፈቃደኞች አይደሉም። ምክንያቱም የጥፋት ተባባሪ ስለሆኑ ምንም አይነት መፍትሄ ከመስጠት ይልቅ ዝምታን መረጡ። አሁን ግን እኛ እዚህ ጋር ወጥተን አንድ ላይ ተሰብስበን ስንወጣ ብዙ ጥያቄ አቀረብን። ሰብስበውን የመፍትሄ ሀሳቦች ብለን ያሰብናቸውን ለተማሪ አቀረብንላቸው። እነሱ ግን ምንድን ነው ያሉት? የፖለቲካ ፓርቲዎችን አላማ እያካሄዳችሁ ነው፣ ከጀርባችሁ እንደዚህ እናንተ መጠቀሚያ እያደረጋችሁ ነው። ይሄ ማለት ነው አልተበደላችሁም፣ እናንተ ለሰዎች እንትን እየሆናችሁ ነው ማለት ነው አይደለ? ስለሆነ እኛ ዛሬ ያው ከግቢ ወጥተንላችኋል። በቃ ውስጥ ምንም አይነት ማረጋገጫ የለንም፣ አስተዳደሩ እኛን አይወክልም።
የዩኒቨርሲቲው የሃይማኖት አባቶችንና የአስተዳደሩን አመራሮች ያሳተፈ የውይይት መድረክ አዘጋጅቶ ነበር። በውይይቱ ተሳታፊ የነበሩት የድሬዳዋ አስተዳደር የሃይማኖት ተቋማት ጉባኤ ሰብሳቢ ሊቀ ብርሃናት ቀለመወርቅ በውይይቱ ተደርሶበት ስለነበሩ መግባባቶች እንዲህ ይላሉ።
ቁርስም ምሳም አንበላም ብለው ነበረ። በመጀመሪያ መክረን ራሳችን መጀመሪያ ትጉዱ ብለን በብዙ ምክርና በብዙ ውይይት በኋላ አንደኛው ምሳ እንዲበሉ አስደርገን ወደ ምሳ ወደ አደረሽ ያስገባራቸው፣ በሁለተኛ ከዛ መልስ ሲመለሱ ያቀረቧቸው ጥያቄዎች ነበሩ። አንደኛ ያው ዶርሙ ካደለም ተቀላቅለን አንድ ላይ ያለን መብራት እያጠፉ የጎዱን ያሉት እኛ ከነሱ ጋር መኖር አንችልም፣ ዩኒቨርሲቲው መስተዳደር ጥያቄያችን በአግባቡ እየመለሰልን አይደለም፣ እንደገና ሳናጠፋ በፖሊስ እንደበደባለን፣ እኔ ያጠፉት ሰዎች ደግሞ ምንም የሚደረጉት ነገር የለም፣ ስለዚህ ከምንሞት ወደ ሀገራችን እንገባለን ነው ጥያቄው። እና ለዚያ ደግሞ የብሎክ ተለይቶልን ትምህርታችን እስከሚጨርስ የዚህን አመት እንትን እስከሚዘጋ ድረስ ዶርም የለይልን ብሎክ የለይልን ጥያቄው። ያንን በእርግጥ መጀመሪያ አይቻልም ተብሎ ነበር፣ ትምህርቱ ፖሊሲ ያናጋር ነበር ያሉት። ያው ብዙ ባለስልጣኖች ነበሩ። በዚህ መጨረሻ ሁሉም አምኖበት ሌላ አማራጭ ስለሌለ አሁን ብሎኩ እየተለየ እየተሰራላቸው ነው ያለው። በዚህ ይደረግላቸዋን ብለን ተማሪውን አረጋግተን ወደ ትምህርት ቤት እንዲገቡ አድርገን ነው ትናንት የተመለስ ነው።
የዩኒቨርሲቲ የኮሚኒኬሽን እና ዓለም አቀፍ ግንኙነት ዳይሬክተሯ ወይዘሪት መቅደስ ካሳሁን የተማሪዎች ማደሪያ ህንፃን ስለመለየት የደረስንበት ስምምነት የለም ይላሉ። ስለ ግቢ ወቅታዊ ሁኔታ ከተማሪዎች ጋር ስለተደረገው ውይይትና ስለ ትምህርት መጀመር እንዲህ ብለውናል።
እኛ እንደ ዩኒቨርሲቲ ሁሉም ተማሪ እዚህ ሲኖር ተሳስቦ አንድ ላይ ሆኖ በጋራ እንዲኖር ነው። ብሎክ የመለየቱ ጉዳይ እንደማይሆን ግን ተማሪዎች ስጋት ካለባቸው ስጋታቸውን አብረን ተባብረን ስጋታቸውን ለማስወገድ እንደምንጥር እሱን ተነጋግረናል። ተማሪዎች አካዳሚካሊ ዲስሚሳል ፎር ጉድ የተባሉትን ለይቶ አስወጥቷል። ግን አሁንም የቀሩ ተማሪዎች ካሉ የራሱን ጥረት ወስዶ ግቢው ያንን ለማድረግ ዝግጁ ነው። ለተማሪዎችም በተደጋጋሚ ሲገለጽ የነበረው ከውይይቱ እኛ የራሳችንን ጥረት አድርገን ዩኒቨርሲቲው ሰላማዊ እንዲሆን ማድረግ ነው። ዩኒቨርሲቲው ፕሬዚዳንት ጀምሮ ሁሉም አመራሮች ያንን ልናረጋግጥላቸው ወደናል። እሱንም ነግረናቸዋል። የነበሩ ችግሮች እንዳሉ መድረኩም ተገልጿል። የነበሩ ችግሮችን ግን በሂደት የሚፈቱ ይሆናሉ። እኛ እንሰጋለን የሚለው ነው አንተም እንዳነሳኸው ቅድም። እሱን ለማድረግ ደግሞ ከከተማ አስተዳደር ጋር ተነጋግረን በቂ የሆነ ሴኩሪቲ ኖሮ ሴፍቲያቸው እንዲጠበቅና ትምህርታቸው ላይ ፎከስ እንዲያደርጉ እሱን እያደረግን ነው አድርገናለም። ሌላው ግን ከመማር ማስተማር ጋር ተያይዞ የተነሱ ማንኛውንም ጥያቄዎች በሂደት እንፈታለን።
ይሁንና አሁንም ድረስ ዩኒቨርሲቲ ውስጥ አናድርም ያሉ ተማሪዎች ከስላሴ ቤተክርስቲያን ፊት ለፊት ጥላ ስር ተሰብስበው ይታያሉ። ሌሎች የተወሰኑ ተማሪዎችም ወደ የቤተሰቦቻቸው እንደሄዱ እዛ ያነጋገርኳቸው ተማሪዎች ይገልጻሉ። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን ዝግጅት ነው እያዳመጣችሁ የምትገኙት። አድማጮቻችን፣ በተከታዩ ዘገባ ወደ ባህር ዳር ከተማ እናቀናለን። በስራ ሁኔታ፣ በደሞዝና በጤና ስርዓት ውስጥ አሉ ባሏቸው ችግሮች ላይ ጥያቄ ያነሱ ሐኪሞች ባህር ዳር ከተማ ላይ አርብ ዕለት ሰልፍ ወጥተው ቅሬታቸውን አሰምተዋል። አስቴር ምስጋናው ዝርዝሩን ይዛለች።
የጤና ባለሙያዎቹ እንደሚናገሩት ለበርካታ ጊዜያት በሕክምናው ዘርፍ ያሉ ጉድለቶችን ይስተካከሉ በማለት እስከ ጠቅላይ ሚኒስትር ድረስ ያቀረብነው ጥያቄ ብዙም ትኩረት አላገኘም።
ዶክተር አብራሮ ታደሰ ባላለሁ በፈለገ ሕይወት ሪፈራል ሆስፒታል ጠቅላላ ሐኪም። ለሶስተኛ ጊዜ ነው የአሁኑ ስብሰባ። ከሶስት ወር በፊት በምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና በዶክተር አሚር ራማን የኢትዮጵያ ጤና ጥበቃ ሚኒስትር ሰብስበውን ተወያይተን ነበር። ያኔ ጥያቄዎቻችን ክሊር ያስቀምጠን ነበረ። የተሰጠን የጊዜ ገደብ ያኔ ሁለት ወር ነው የነበረው። በሁለት ወር ውስጥ አለቃል ያዝ ጥያቄዎችን አስጠንተን ጥያቄዎችን መልሳለን አሉ። አልመለሱም። ከዛ በኋላ እንደገና ጠቅላይ ሚኒስትሩ ጠሩ። ጠቅላይ ሚኒስትሩ መጥራታቸው እንደ ጥሩ ነገር ሆኖ ግን የጠሩት ባለሙያ ግን ባለሙያን የሚወክል አልነበረም። የተመረጠው ምድሮ አሁንም ባልኩ በፖለቲካል አፖይንት ነው የተወከሉት ሰዎች ምድራቸው የጤና አመራሮቹ። እነዚያ የጤና አመራሮች የመረጧቸው የእነሱ ትፎዞ እንጂ በትክክል የጤና ባለሙያውን ችግር ሊያስረዱ የሚችሉ ነገር የለም። የቀረቡትም ጥያቄዎች ጠቅላይ ሚኒስትሩ ያዩበት አንግል በትክክል የጤናውን ችግር የማህበረሰቡን ችግር የተረዳ የባለሙያውን ችግር የተረዳ አልነበረም። ልክ የምንጠይቀው ጥያቄ የቅንጦት እንደሆነ የምንጠይቀው የማህበረሰብ ጥያቄ እኛ የተለየነን ብለን የተለየ ነገር እንደምንጠይቅ አድርገው ነው የተረዱትና
እኛ ዛሬ ለደሞዝ ጥያቄ አይደለም የወጣ ነው። ይህ ስርዓት ከተገነባ ጀምሮ ህዝብ ከመሬት ላይ ተኝቶ እየታከመ ነው ያለው። ይህን እንዳይሆን ነው የምንፈልገው። አንድ በሽተኛ ለማከም ሌላ በሽተኛ ረግጬ አይደለም ማክመው ነው። መድኃኒት ሲጠፋ መድኃኒት ሐኪሙ አይደለም ማቅረብ ያለበት። የላብራቶሪ ዕቃ ሲጠፋ ሐኪሙ አይደለም ማቅረብ ያለበት። ይህ ስርዓት ተገርስሶ ሐኪሙ ቁጭ ብሎ መታከም ነው ያለበት። ጥያቄያችንም ደግሞ በአስቸኳይ እንዲመልሱ ለምንፈልገው። በአስቸኳይ የማይመልሱ ከሆነ እኛ ሐኪሞች የጠየቅናቸው ጥያቄዎች አሉ። በአጠቃላይ በዶክሜንት ይሄ ዶክሜንት ውስጥ ያሉ ጥያቄዎች አንዲትም ጥያቄ ሳይቀር ካልተመለሰ በስተቀር ትግላችን ወደኋላ ምንም አይልም።
የጤና ፖሊሲው እንዲሻሻል ትግላችን ይቀጥላል ነው ያሉት።
ፖሊሱ ምንድን ነው? ፖለቲካ ላይ ያተኮረ ነው፣ ሽፋን ላይ ነው። በቃ ሆስፒታል ገንብተንላቸዋል፣ እንደዚህ ይህን ያክል ሆስፒታል ገንብተናል፣ ይህን ያክል ጤና ጣቢያ ገንብተናል ነው እየተባለ ያለ እንጂ ውስጥ ሲታይ፣ የህክምና መሳሪያ ሲታይ፣ የቁሳቁሱ የመድኃኒቱ አቅርቦ ሲታይ በጣም አስቸጋሪ ናቸው። ከዚህ ጋር ተያይዞ ደግሞ የህክምና ባለሙያው በተደጋጋሚ የሚጠይቃቸው ጥያቄዎችን እንደመመለስ የተደረገው ነገር ምንድን ነው? የባለሙያውን ቁጥር በማብዛት ኳሊቲውን በማውረድ በማህበረሰቡ ዘንድ ታማኝነት እንዳይኖረው በማድረግ ባለሙያውን ለማሸማቀቅ ነው እየተሞከረበት ያለ። ማለት የሀገራችን የህክምና ትምህርት ድሮ የሚሰጥ የነበረው በጣም ስታንዳርድ በሆኑ ዩኒቨርሲቲዎች ብቻ ተመርጦ ነበር። በአሁኑ ሰዓት የህክምና ትምህርት ሊሰጡ በማይችሉ የመስጠት ፋሲሊቲ በአስተማሪም በመሳሪያም ባልተሟሉ የመንግስትና የግል ተቋማት የተሰጠ የሀኪም ቁጥር እንዲበዛና ግን ኳሊቲው እንዲወርድ እየተደረገ ነው ያለ እና የመጀመሪያ የትምህርት ፖሊሲው ሪቫይዝ እንዲደረግ አንድ አይነት እንዲሆን የተለያዩ ዩኒቨርሲቲዎች የሚሰጡት የትምህርት እንትን የተለያየ ነው። እንትኑ ካሪኩለሙ የተለያየ ነው የሚሆነው ና
የህክምና ባለሙያዎቹ የተቃውሞ ድምጻቸውን ለማሰማት አደባባይ በወጡበት ወቅት ህክምና ለማግኘት ወደ ፈለገ ህይወት ሪፈራል ሆስፒታል የመጡ ህሙማን መጉላላታቸውን ተመልክተናል።
ስሜ ነጻን ማስረሻ እባላለሁ። ህክምና ሙያ ብቻ አይደለም፣ ኃላፊነት የምለው ነገር ነው። ለምሳሌ እዚህ ጋር ሰው እየሞተ እያየ ተራ አይደለም ብለህ መሄድ አትችልም። መውጣታቸው ትክክል ነው፣ ግን ከእነሱም የሚጠበቅ ነገር ደግሞ አለ።
የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንንና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ከክልል ከዞንና ከወረዳ ከተውጣጡ የጤና ባለሙያዎች ጋር ውይይት አካሂደዋል። ዶክተር አምባቸው በውይይቱ የባለሙያዎቹ ጥያቄ ተገቢና ምላሽም መሰጠት ያለበት ነው ብለዋል። ከርዕሰ መስተዳደሩ ጋር የተደረገውን ይህንን ውይይት ለተቃውሞ የወጡ ሰልፈኞች እንደማይቀበሉት፣ ተሰብሳቢዎቹም እንደማይወክሏቸው ቀድመው ተናግረው ነበር።
አሁንም ክልል ላይም የመረጡበት መንገድ ያው በተለመደው አግባብ ነው። የሚፈልጓቸው ሰዎች እንዲሳተፉ ነው የተደረጉ። ባህር ዳር በሚካሄደው ላይ ሐኪም አልተሳተፈም።
በተያያዘ ዜና የሕክምና ባለሙያዎች የስራ ማቆም አድማ በማድረግ የመብት ጥያቄ ላነሱ የጤና ባለሙያዎች የኢትዮጵያ የሕክምና ባለሙያዎች ማህበር ፕሬዚዳንት ዶክተር ገመችስ ማሞ በሰጡት መግለጫ የስራ ማቆም አድማውን እንደተቃወሙት ተናግረው ነበረ።
ይህንን የማንደግፍበት ምክንያት እኛ ስራ ላይ ቀርተን በእኛ ምክንያት እንደ ራሳችን ነፍስ የምንሳሳለት ታካሚ ጉዳት ውስጥ እንዳይወድቅ ስለምንፈልግና የምንገዛው ላዕላዊ ለሆነው የሞራል ህግ ስለሆነ ነው። እኛ ይሄን የሥራ ማቆም አድማ አልጠራን። የሥራ ማቆም አድማውን የጠሩት ሰዎች ማን እንደሆኑም አላቀም የደረሰንም ደብዳቤ ምን። እኛ ግን አሁንም ደግም ይላለው እንደ ማህበር የሥራ ማቆም አድማን በሐኪሞች አንደግፈም፣ እንኳን በሐኪሞች በሌላውም ጤና ባለሙያ አንደግፈምም አንተባበርም። ይሄ ግልጽ ሊሆንላችሁ ይገባል።
በመጨረሻ የክልሉ ርዕሰ መስተዳደር ዶክተር አምባቸውና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ከክልል እስከ ወረዳ ካሉ የጤና ባለሙያዎች ጋር ያደረጉትን ውይይት በነገው ዕለት ይዤ የመመለስ ይሆናል። የተቃውሞ ሰልፉ ከባህር ዳር በተጨማሪ በክልል በደብረ ማርቆስ ከተማ ተካሂዷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባችን እንለፍ። እህል ይሰጥ ዘንድ በተደጋጋሚ የሚታረስ መሬት ከጊዜያት በኋላ የማብቀል አቅሙን ያጣል። ቀደም ባለው ዘመን ገበሬዎች መሬቱን ዳግም አቅሙን ያገኝ ዘንድ ለአንድ የምርት ዘመን ምንም ሳይዘሩበት እንዲሁ ይተዉት ነበር። የእንግሊዝ ተመራማሪዎች ለዚህ እንደዚህ ያለ አርሶ አደሮች ጭንቀት መፍትሄ አግኝተናል ይላሉ። የኬቨን ኤኖክሰን ዘገባ ሀብታሙ ስዩም ያስደምጠናል።
አፈር እህል ለማብቀልም ብቻ አይደለም፣ ካርቦኑን ለመቋጠር ውሃን ለማጣራት ባለውለታችንም ነው። ከጊዜያት በኋላ ግን ምርት የመስጠት አቅሙ ይመናመናል። በእንግሊዝ ፕሊመውዝ ዩኒቨርሲቲ የፋብ አፈር ምርምር መርሃ ግብር እንዲህ ባለው ጊዜ የአፈር ምርታማነት ኃይል እንዲያንሰራራ ሊያደርጉ በሚችሉ መላዎች ላይ እየሰራ ነው። ማርክ ፊትስሳይመን ከፕሊመውዝ ዩኒቨርሲቲ
ከተፈጥሮው አፈር የተሻለ ምርት ሊሰጥ የሚችል አፈር ለመፍጠር ወይም ለመስራት እየሞከርን ነው። ስሪቱንና የተከማቹ ንጥረ ነገሮችን በማሻሻል የምግብ ዋስትናና የጎርፍ ቁጥጥርን በመሰሉ ዘርፎች ዓለም አቀፍ ፋይዳ እንዲኖረው ማድረግ ይቻላል። ሰዎች ይህን መሰሉን አፈር በእርግጥ እንዲጠቀሙበት ለተሻጋሪ መፍትሄም የበኩላቸውን እያበረከቱ እንደሆነም እንዲሰማቸው እንሻለን።
ተመራማሪዎች ምርምራቸውን የሚያደርጉት ኤደን ከተባለ የውጭ አገራት እጽዋትን በልዩ ዳስ ውስጥ ከሚንከባከብ ድርጅት ጋር ነው። ይህ ምርምር ከተጀመረበት የአውሮፓውያኑ 2000 ዓመተ ምህረት ጀምሮ ሰራተኞች የራሳቸውን ሰው ሰራሽ አፈር አይነት እየተጠቀሙ ይገኛሉ። ራቸል ዋርሚንግተን በኤደን አጸድ ውስጥ ይሰራሉ።
ከዳር እስከ ዳር በዚህ ስፍራ ያለው አፈር ጥልቀቱ ከአንድ ሜትር አይበልጥም። ሰው ሰራሹ አፈር በአጸዱ ውስጥ የሚታዩትን ተክሎች ሕይወት መደገፍ መቻሉ በእጅጉ አስደናቂ ነው።
የሁለቱም ምርምር ቡድን አባላት መልሰው ለጥቅም ሊውል የሚችል አረንጓዴ ተረፈ ምርትን ከአፈር ጋር በመቀላቀል አፈሩ የማምረት አቅሙ እንዲያንሰራራና ፈጣን ውጤት እንዲሰጥ ለማድረግ እየጣሩ ነው።
ከአንድ ኢንዱስትሪ የሚወጣ ተረፈ ምርትን ወስዶ ማዕድን ይወጣበት እንደነበረ መሬት ያሉትን የሚያድስ አፈርን መስሪያ ንጥረ ነገር አድርጎ ለመጠቀም መቻል መሬቱ እንዲያገግም ከመርዳት ባሻገር መጨረሻው የቆሻሻ መጣያ ይሆን የነበረን ተረፈ ምርት ለስራ እንዲውል ያስችላል።
ይህ ምርምር በዓለም ላይ ምርትን ለማሳደግ የሚያግዝ አፈርን እንዲፈጠር ተስፋ ተጥሎበታል። የተባበሩት መንግስታት ድርጅት እንደሚለው ከዓለም ሰብል አብቃይ ለዓላይ አፈር አንድ ሶስተኛው መጠኑን ባለፈ አጠቃቀም ምክንያት ተራቅቷል። መሰል ግኝቶች በእርግጥም የሚያስፈልጉበት ዘመን ላይ ነው።
እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ ጽዮን ግርማና
እኔ ደግሞ ሀብታሙ ስዩም ነበር። ዛሬ የምንሰነባበተው በጋቢና ሙዚቃ ነው። የዛሬ የጋቢና ሙዚቃ ጋባዣችን እሱ ባለው ይታይ የሺ ነው። የትኛው ሙዚቃ እንጋብዝ ስንል ጠይቀነዋል። እንግዲህ ከሱ ጀምረን በዛው እንሰነባበታለን።
ዘፈን ማመጫ አይደለም ምን ያስገድ አንተም ምንም ሁላችንም በዚህ ሰዓት እንዲሆን ስላዘሩ ማያወራ ሰው የለም። ብቻ የማይከነክ ነው ምንም ነገር የሚያደርገው ደግሞ በአንድ ሳይት ደግሞ እንዲሁ አለ አይደለ አፍ ላይ ስለመጣለን ተወራበት ሁኔታ አለ። የአብዛኛውን ስሜት የሚመስለኝ ስለ ኢትዮጵያ በቃ ጥሩ አመለካከት ያለው ሰው ዘፈን ለማሞቅ ወይም ደግሞ የሆነ ነገር ለማድረግ ኢትዮጵያን እንደማያነሳት በደንብ ግልጽ ነው። በተለይ ኢትዮጵያዊ ማለት ዘፈን ማሞቅ አይደለም ወድሻለሁ ማለት ነው። ሙዚቃውና ቪዲዮውንም በቅርብ ነው የሰራ። ሙዚቃ ጋብዝልኝ። የሁሉም ስሜት እንደዛ
ዘፈን ማሞቅ አይደለም ወድሻለሁ ማለት ሳልጠራሽ ውያላት በቀን ውስጥ ሶስት አራት አረኔ ሶድሻለሁ አረኔ ሶድሻለሁ ንግግር የላይ እንኳን መሸንግቼሽ ያውራለሁ አረኔ ሶድሻለሁ አረኔ ሶድሻለሁ ንግግር የላይ እንኳን መችለይቼሽ ያውራለሁ
Radio Sagale Americati.